በገዢ ፓርቲ ኢህአዴግ ውስጥ ቁልፍ ሚና አለው የሚባለው የህዝባዊ ወያኔ ሓርነት ትግራይ ለሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሮቹ ላይ ተወያይቶ አዲስ አመራርም መምረጡን በመግለጽ እንደረደራል። ተከታዩ ውይይት በጠባብነትና በትምክህተኝነት የሚከሳቸው ከሌሎች የኢትዮጵያ ህዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔ መሰረትስ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የህዝብ ዲሞክራሲና የመልካም አስተዳደር ጥያቄ የሚፈታው? በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ሁለት ወጣቶች ያወያየችው ትዝታ በላቸው በትላንትናው ምሽት የመጀመሪያውን ክፍል አስተምታ ቀሪውን ለዛሬ በቀጠሮ አሳድራለች። ተወያዮቹም መስፍን ነጋሽና ገረሱ ቱፋ ይባላሉ። የምሽቱንም ተከታይ ባደረገችው በዚህ ጥያቄ ትጀምራለች።
መሰግናለሁ። ወደ ሌላ ነጥብ እንሂድ። እንግዲህ የከፍተኛ አመራር አባላት ሲወያዩ በነበሩ ጊዜ አንድ ያነሱት ከሌሎቹ የኢህአደግ አባል ድርጅቶች ጋር አማራ ዲሞክራሲያዊ ንቅናቄና ከኦፒዲ ጋር ቅራኔ እንዳላቸው ነው ሲነገር የነበረውና አንደኛ ስለዚህ ቅራኔ የምታቁት ነገር ካለ ብታብራሩልን። እነኚህ የኢህአደግ አባል ድርጅቶች የህዝቡን ጥያቄ የመመለስ አዝማሚያ ስለያዙ ከህወሓት ጋር ቅራኔ ውስጥ ገብተዋል የሚል አንዳንድ የህዝብ አመለካከት አለ። በሌላ በኩል ደግሞ የለም አይደለም እንዲሁ ለህዝብ ፍጆታ እንዲሆን ነው እንጂ እነኚህ ሁለት ድርጅቶች ከህወሓት ተለይተው ሊፈጽሙ የሚችሉት የለም የሚል የህዝብ አመለካከት አለና መጀመሪያ ቅራኔው ምን ይመስላችኋል? በማያያዝ ብትመልሱልኝ አቶ መስፍን ነጋሽ።
እንግዲህ የድርጅቶቹ በእነዚህ በተለይ በሶስቱ ድርጅቶች እንግዲህ በሚያሳዝን መልኩ በሚያስገርም መልኩ ደሄደንን አቶ ኃይለማርያም ደስታለኝ የሚመራውን ድርጅት እንደ ተዋናይ እንኳን አንጠቅሰውም ብዙ ጊዜ ስለ ኢህአዴግ ሲነሳ። ይሄ የድርጅቱን የፖለቲካ አቅም ጦት የሚያሳይ ነው። ለማንኛውም በሶስቱ ላይ አተኩረን ስንነጋገር የቅራኔው መሰረታዊ ምንጭ የሚመስለኝ ለኔ የሶስቱ ድርጅቶች የብሔረተኝነታቸው አይነትና አሁን የደረሰበት ደረጃ አንዱ ትልቅ ምክንያት አድርጌ መለከተዋለሁ። ምክንያቱም እነዚህ ሶስት ድርጅቶች እንወክለዋለን የሚሉትን ብሔረሰብ ብሔረተኝነት የበለጠ እናራምዳለን በሚል ነው የፖለቲካ ተቀባይነታቸውን የፖለቲካ ታማኝነታቸውን የሚያገኙት። ከዚህ አንጻር የህወሓት ብሔረተኝነት ስንመለከተው በ1983 የትጥቅ ትግሉን እየመራ ወደ ስልጣን ከመጣ በኋላ በኢህአዴግ ስምም ቢሆን ከሞላ ጎደል የፈለገውን ሁሉ ያገኘ ብሔረተኝነት ነው። ሲደግፉት ለነበሩት የብሔሩ ተወላጆችም ድጋፋቸው ለውጥ አምጥቷል፣ ውጤት አስገኝቷል ብሎ የተወሰነ አይነት እርካታና ደስታ የፈጠ ብሔረተኝነት ነው። ከዛ ወዲህ ደግሞ የመንግስትን ቁልፍ ስልጣኖች በሚገባ በመቆጣጠር በከፍተኛ የአሸናፊነት መንፈስ አንዳንድ ጊዜ ወደ እብሪትም ጠጋ በሚል መንፈስ እንደው ብዙ ጊዜ የቆየ ብሔረተኝነት ነው እና ይሄ የፖለቲካ ጥያቄዎቹን በሙሉ ያሳካ የመሰለው ብሔረተኝነት ከዛ ወደ ኢኮኖሚ የኢኮኖሚ ጥቅሞችን ወደ ማከበርና ወደ ማጋበስ በማምራቱ የፖለቲካ ብሔረተኝነቱ እየቀዘቀዘ ምናልባት እየተኛ የነበረ ድርጅት ነው። በሌላ በኩል ኦህዴድን ስናይ ካፈጣጠሩ ጀምሮ የኦሮሞ ብሔረተኝነት ባለቤትነት ቀርቶበት ተጋሪ እንኳን ተደርጎ አይቆጠርም ነበረ። ተተሳሳትኩ ምናልባት የገረሱ አስተያየት ሊጠቅመን ይችል ይሆናል እና የዚህ ብሔረተኝነት ተጋሪ ተደርጎ እንኳን አይቆጠርም ነበር። በጣም ከፍተኛ ጥያቄ ይነሳበት ነበረ። በዚህ መሃል ባለፉት 3 አመታት ኦሮሚያ ውስጥ የኦሮሞ ብሔር ተወላጆች ያነሱት ህዝባዊ እንቅስቃሴ እንደገና የጫረው እንደገና ያነቃቃው የኦሮሞ ብሔረተኝነት ለኦህዴድ የዚህ ብሔረተኝነት ተጋሪ መሆኑን ለማሳየት ትልቅ እድል ፈጥሮለታል። አነሰም በዛም በዚህም ውጤት አግኝቶበታል። ይሄ ንቅናቄ በነበረበት ጊዜ ደግሞ ኦህዴድ ያመራር ለውጥ አደረገ። ስለዚህ ድርጅቱን የሚወክሉት ፊቶችን ተቀየሩ። ይሄ ለኦህዴድ ትልቅ እድል ነው። በዚህ የተነሳ አሁን የዛ የኦሮሞ ብሔረተኝነት ህጋዊ ወኪል ነኝ፣ የኦሮሞ ብሔር ተወላጆች የሚያነሱትንም ጥያቄ ለመመለስ ትልቁ ተዋናይ እኔ ነኝ እያለ ያለ ብሔረተኝነት ነው። አሁን ኦህዴድን የሚገፋው ይሄ ነው። ስለዚህ ለዚህ ጥያቄ መልስ መመለስ አለበት። ይሄንን እኔ ብሔረተኝነቱ ተጋሪ ነኝ፣ ዋና ተዋናይ ነኝ ሲል ይሄን ማረጋገጥ የሄሩ ተወላጆች የሚያነሷቸውን በርካታ ጥያቄዎች መመለስ አለበት እና እስካሁን እንግዲህ መሰረታዊ የሚባል መልስ ሰጥቷል ብዬ አላምን በእኔነት ግን እዚህም እዛም አነስተኛ ለውጦችን አነስተኛ ምልክቶችን እያሳየ ነው ይሄ ይገልጻል ወይ ወደፊት ምን ያው ነው የሚሆነው እና አንዱ እንግዲህ ኦህዴድና ህወሓት ነው እንስማው የቆዩበት የብሔረተኝነት አይነትና ብሔረተኝነቱ ያለበት ደረጃ በጣም የተለያየ ነው አሁን እንግዲህ የህወሓት ብሔረተኝነት ከንቅልፉ ነቅቶ ድጋሚ ምናልባት ኦህዴድን መልሼ ወጣለው ካለ ወደፊት ምን ያው ነው የሚሆነው አንድ ነገር አሳጠበይ ልጨምር የብአዴንን በተመለከተ ምክንያቱም የብሔረተኝነታቸው አይነት በጣም አስፈላጊ ነው ብአዴን ከኦህዴድ በባሰ የብሔረተኝነት ችግር የነበረበት የአማራ ብሔረተኝነት ማለት ነው የነበረበት ድርጅት ነው እንኳን የአማራ ብሔረተኝነት ቀርቶ አማራነቱ ራሱ ጥያቄ ውስጥ የሚገባበት ድርጅት ነበር በራሱ በብሔረሰቡ ተወላጆች ማለት ነው ከዚህ በተጨማሪ ደግሞ የህልውናው መሰረት በመሰረቱ የህወሓት ውለታ ነው ማለት ይቻላል እና በዚህ ውለታ የእጅ ከወርጭ ታስሮ የሰነበተ ነው እሱም አሁን መንቀሳቀስ የጀመረው መጎምራት የጀመረው የአማራ ብሔረተኝነት ተጋሪም ዋና ተዋናይ ነኝ ይያለ ነው ስለዚህ እሱም በበኩሉ ደግሞ በአንጻሩ መልስ መመለስ ይኖርበታል ግን የብሔረተኝነቶቹ ብስለት እና የደረሱበት ደረጃ በጣም የተለያየ ስለሆነ በአዴን አሁን ያለው የፖለቲካ ተቀባይነት ከኦህዴድ ጋር የሚወዳደር አይደለም ኦህዴድ በጠቀስኳቸው የታሪክ አጋጣሚዎች የተነሳ ትልቅ ድል አግኝቷል ይሄ ደግሞ ኢህአዴግ ውስጥ ሲመጡ ያላቸውን ሚና የሚወስን ይሆናል። ይሄ ትልቅ የቅራኔያቸው መነሻ ይመስለኛል። ፍለፊት ማይታይ ወይም ኢህአዴግ ውስጥ ያለውን መስተጋብር እንዴት ተጽዕኖ እንደሚያሳድርበት በግልጽ ማይታይ ግን ወሳኝ መነሻ ይመስለኛል። ሌሎቹ እንግዲህ የበላይነት የበታችነት ስሜቶች ናቸው። ግን ዋናው ይሄ ነው።
አቶ ገረሱ ቱፋ እንግዲህ ቅራኔ አለ በሚለው የተስማማን ይመስለኛል በህወሓትና በቢአደን እንዲሁም በኦህዴድ መካከል ሁለቱ የብሔር ድርጅቶች እንዲሁም ደግሞ ህወሓት ይቆጣጠር ነበር ተብሎ የሚገመተው ሲባል የነበረው ህወሓትና እነኚህ ሁለት ድርጅቶች መካከል ቅራኔ አለ እንዲሁም በስብሰባውም ላይ የተነሳው ምንድነው ያው እንደተለመደው አንዱ ጠባብና አንዱ ትምክህተኛ ድርጅቶች ተብለው ነው ዋናው እንግዲህ ከዚህ ሁሉ ውጥንቅጥ ውስጥ ይሄ ልዩነት እንዳለ ሆኖ ህዝብ ያነሳው ጥያቄ ሊመለስ ይችላል ወይ አቶ ገረሱ ቱፋ?
እነዚህ ድርጅቶች እንዴት መጡ የሚለው መስፍን ያነሳቸውን እንዳለ ተቀብዬ አንዳንድ ነገሮችን ሰልጬ ወደዛ መሄድ ፈልጋለሁ። አንደኛ እነዚህ ድርጅቶች የተለያየ ታሪካዊ አመጣጥ ነው ያላቸው። ብአዴን ቀድሞ ኢህዴድ ይባል የነበረው እሱ ነው በኋላ ላይ አገር ቤት ከገቡ በኋላ ወደ አማራ ብሔራዊ ንቅናቄ የተቀየረው። ኦህዴድ ደግሞ ተሰኑ ከህድን ይወጡ ሌላው ደግሞ ስለየ መንገድ ከነሱ ጋር የነበሩ ሰዎች ናቸው ተሰባስበው ወደ ኦሮሚያ አካባቢ ለመግባት ሲፈልጉ የፈጠሯቸው ድርጅቶች ናቸው። ስለዚህ የድርጅታዊ ተክለሰውነት ያልነበረው የሪዮት ዓለም የሚጎለው መሪ አስተሳሰቡን የሚያቀብል ሰው የሚጎለው ሁሉም ነገር ከነሱ ተቀብሎ እነሱን አጅቦ ህብረ ብሔራዊ ለማስመሰል ብቻ የተፈጠረ ድርጅት ነበረ እስከ 2005 በዛ መልኩ ነው የቆየው ኦህዴድን ማለት ነው። ብአዴን ከኦህዴድ ወደ ብአዴን ይቀየር እንጂ በተወሰነ ደረጃ የድርጅት መልክ ነበረው ግን ሌላ ችግር ነበረው። ሌላ ችግሩ አንደኛ የአማራ ብሔረተኝነት በሌላው በኩል በነበረው መልኩ የአማራ ህዝብ ኢትዮጵያ ውስጥ በነበረው ታሪካዊ ሚና ምክንያት በዛ መንገድ ስላልነበረው ያንን ነገር የሚቀበልም መሰረት አልነበረውም በተለይ በአማራ አካባቢም ይሁን በከተሞች አካባቢ በነበረው ሁኔታ። ስለዚህ ዝም ብሎ መሃል ላይ ተንጠለጠለ አይነት ነገር የህዝቡን ፍላጎት ብሔረተኛም ሆኖ ራሱ ቢታይ በጊዜው በዛ መልኩ የሚቀበለው ሰው አልነበረም እሱም ደግሞ ለዛ ዝግጁ አልነበረም። ስለዚህ እነዚህ በየአካባቢያቸው ይታዩ የነበሩት ልክ የቲፒኤልኤፍ እገኛ የነሱ ወኪሎች ተደርጎ ነበር ይታዩ የነበሩት። ሁሉም ቦታ በዚህ መልኩ ነው ሰው ሲገነዘባቸውና ሲያስባቸው የነበረው። 2005 በኋላ ኦህዴድ ውስጥ የተፈጠረ አንድ ነገር አለ። በቅንጅት ምርጫ በኋላ በተወሰነ ደረጃ የተወሰነ የፖለቲካ ምህዳር ለኦህዴድ ተከፈተለት። ብዙ ወጣቶች የተማሩ ወጣቶች በተለያየ ምክንያት እዛ ውስጥ ገቡ። ከዛ በፊት ውስን አባል የነበረው እነዛ አባሎች የአቅም በጣም ብዙ ችግሮች የነበረባቸው ሰዎችን ሄዶ ማሳምኑ ኦሮሚያ ውስጥ ላለፉት 25 26 ዓመታት ሲደረጉ የነበረው ግድያ ስርዓት ውስጥ በከፍተኛ ደረጃ ሲሳተፉ የነበሩ
ምንም አይነት አዳዲስ አይዲያዎችን ማመነጩ ህዝብን በደንብ ማንቀሳቀስ ያልቻሉ ዝም ብሎ የተወካዮች የነበሩት ሁኔታ በተወሰነ ደረጃ እየቀየረው መጣ። ቁጥሩም ውስን ነበር 2005 በፊት። ስለዚህ የተወሰነ ጥቅምም ይጋሩ ነበረ እና ምንም አይነት ለውጥ ሲታይ አልነበረም። አንዳንድ ቅር ያላቸው ሰዎች በተለያየ ጊዜ የድርጅቱ መሪዎችም የነበሩ ሰዎች ተሰደዋል። የክልሉ መሪ የነበሩ ሰዎች ያ ሰውን በጣም ብዙ ሰዎችን እዛ ውስጥ በማስገባታቸው እንደ በፊቱ የጥቅም ተጋሪም እየቀነሰ መጣ። ቁጥሩ እየበዛ ሲሄድ አሁን 4 ሚሊዮን አለን አባል የሚሉትና 4 ሚሊዮን ሲሆን ህዝብ ውስጥ ያለው ቅሬታ እንዳለ ድርጅት ውስጥ ገባ። ድርጅቱም እዛ ውስጥ መሬት ይሁን ስልጣን ይሁን ሌሎች አይነት ጥቅማ ጥቅሞችን ይሁን በፈለገው መንገድ ይሰጥ የነበረውን በዛ መስጠት አልቻለም። ስለዚህ ህዝብ ውስጥ የነበረው ቅሬታ እንዳለ ገባ። ባለፉት 3 አመታት ደግሞ እንደምናስታውሰው ከፍተኛ የህዝብ አመጽ ነበረ፣ የተለያየ ጥያቄዎች ነበረ። እስካሁን ሲደረጉ የነበሩ ጭቆናዎች ህዝብ ውስጥ ህዝቡን እንዳለ ማንቀሳቀስ ቻሉ። ስለዚህ ኦህዴድ በፊት የሚሰራውን ስራ እየሰራ መቀጠል አስቸጋሪ ሆነ። በዛ ምክንያት የበፊቱን አመራሮች ቀይሮ አሁን የመጡትን አመጣ። አሁን የመጡት ሁለት ነገር ነው ማድረግ የሞከሩት። አይ ቲንክ ይሄ አቶ ለማ መገርሳ ወደ ስልጣን ከመጡ ከጥቂት ወራት በፊት በኋላ ያደረጉት ንግግር ወዴት እንደሚሄዱ ያሳይ እንደነበረ፣ በዛን ጊዜ ብዙ ሰው ግጭት እንዳለ ብዙ ማምን ነበረና እሱ ያሳያል የሚል እምነት አለኝ። አንደኛ ህዝቡ ሲያነሳቸው የነበሩ ጥያቄዎችን እንዳለ ለአባሎቹና በጊዜው ለሰበሰባቸው ወጣቶች ተናገረ። መስፍን ቅድም የጠቀሰውን ነገር ብሶት የመጣውን ለኦሮሞ ናሽናሊዝም ወይንም ብሔረተኝነት ጥሪ አደረገ። ማለት ህዝቡ የሚያነሳውን ጥያቄ እንመልሳለን፣ ህዝባችን ነው ከዚህ በኋላ ጌታችን የሚል መልእክት አስተላለፈ። በጊዜው ብዙ ባይታመንም በሂደት አንዳንድ በወሰዷቸው እርምጃዎች በጣም የተቀናጀ ሁሉን አቀፍ እርምጃ ባይወስዱም በተወሰኑ ነገሮች ላይ የወሰዷቸው እርምጃዎች እነዚያ ነገሮች እውነት ሊሆኑ ይችላሉ የሚል ሰው ውስጥ እያደረ መጣ። ሌላኛው በዛ ነገር ላይ ሁለት ነገር ነው ያደረገው። አንደኛ የኦሮሞን ጥያቄዎች የኦሮሞን ብሶት እየሰማን ነው እና የኛ የእናንተ ብሶት የኛ ብሶት ነው ከዚህ በኋላ እናንተን ነው የምናዳምጠው የሚል መልእክት ለኦሮሞ ማስተላለፍና ሁለተኛ ደግሞ በሌላው አካባቢ ያለውን ፍርሃት ብዙ ጊዜ የኦሮሞ ሁሉም አይነት ንቅናቄዎች ከመገንጠል ጋር እየተሳሰሩ ስለነበረ ችግራችን እዚህ ሀገር ውስጥ ነው መፍታት የምንችለው፣ ኢትዮጵያ ያለ ኦሮሞ ልትኖር አትችልም፣ እዚህ ውስጥ ችግራችን መፍታት እንችላለን የሚልም እዛው ላይ ደግሞ እነዚህ ሁለት ነገር ነው መናገር የምፈልገው ብለው ሁለት ነገር ነው ያን ቀን የተናገረው። ከሌላው ህዝብ ጋርም እዚህ ሀገር ውስጥ ችግራችን ፈተን ራሳችን እያስተዳደርን አብረን መኖር እንችላለን የሚል በጣም ደጋግሞ ተናገረ የመጀመሪያው ንግግሩ ላይ። እና እሱ ነገር በጊዜው ያው ህወሓት የላካቸው ናቸው ህዝብን ለማረጋጋት የሚል ነገር ነበር ይመጣ የነበረው። እና ከዛ በኋላ በተከታታይ በወሰዷቸው እርምጃዎች መሬት ማስመለስ የተለያዩ አይነት እርምጃዎችን እየወሰዱ ሲሄዱ ከውስጥ እነሱ ላይ ግጭት የመፍጠር አይነት ነገር ነበረ ጥረት ሲደረግ የነበረው። በተለያየ ከውስጥ ሲቀር ደግሞ ከሶማሌ ጋር የነበረው ግጭት አብዛኛውን የኦሮሞ ደጋፊ እንዲያገኙ አደረገ። ከዚህ በፊት ኦህዴድ በዚህ መልኩ ድጋፍ አግኝቶ አያውቅም፣ ከፍተኛ ድጋፍ እያገኘ መጣ። ስለዚህ የውስጡን ድጋፍ ካሰባሰበ በኋላ ለሌሎች አካባቢዎች ቅድም ያልኩት ሁለት ነገር ነበር ሲጠቅስ የነበረው እና ለሁለተኛውም ነገር መልስ የመስጠት አይነት ነገር ከብአዴን ጋር እና ወደ ባህር ዳር የሚሄዱ አንዳንድ ኤፈርቶች ከሌላውም አካባቢ ሰው አይ እነዚህ ሰዎች ኃላፊነት የሚሰማቸው እና አገሩን ከዚህ ቀውስ ሊያወጡ ይችላሉ የሚል አይነት እምነት እንዲያድርባቸው አደረገ። ይህንን እምነት ማጠንከር ለእነዚህ ሁለቱ ድርጅቶች አሁን እንደ ድርጅት ለመቀጠል ዋነኛ ስትራቴጂያቸው ወይ ደግሞ ዱላቸው ነው መሆን ያለበት እና ይሄንን ነገር ከቀጠሉ በተወሰነ ደረጃ ለሀገር ውስጥ ቀውስ ሊያስቀሩ ይችላሉ፣ የተወሰኑ ጥያቄዎችንም ሊመልሱ ይችላሉ። ልዩነቱ አሁንም የኃይል ሚዛን በተለይ አሁን የመጣው ደህንነቱን የያዘ በተወሰነ ደረጃ ሚሊተሪውን በነሱ እጅ ያለ ስለሆነ የኃይል ሚዛኑ ወዴት ይሄዳል የሚለው ጥያቄ ነው እንጂ ጥያቄው እነዚህ ድርጅቶች መሰረታቸውን ካጠነከሩ እና አብሮም በደንብ ስራቸውን ካቀናጁ ሌሎችንም ከራሳቸው ቅድም መስፍን የጠቀሳቸው ደቡብና አሁን ምንም ሮል እንደሚጫወት የማናየውንም ኃይል ማሰባሰብ ከቻሉ የተወሰኑ ችግሮችን መፍታትና አቅጣጫ መስጠት ይችላሉ የሚል እምነት አለኝ።
አቶ ገረሱ እንደው ቀደም ብዬ ደራርቤ ጥያቄ ያቀርቤ ነበረ፣ ይቅርታ ጠይቃለሁ። እሱን ወደኋላ ኢትዮጵያ ህዝብ የሚያቀርበው የመብት ጥያቄ ያልኩትን መደምደሚያ ላይ እንመጣበታለን። አቶ መስፍን ነጋሽ፣ አሁን አቶ ገረሱ ያለው ላይ የምታክለው ወይንም የተለየ አመለካከት ካለ በዚህ ላይ ወደሚቀጥል ጥያቄ ከመሄዴ በፊት
እንደው ለመጨመር ገረሱ ጥሩ አድርጎ እኔ የገለጽኩትን ጨምሮ ታሪካዊ ዳራውንም ለማስቀመጥ ሞክሯልና ጥሩ ነው። እሱ ላይ አንድ መጨመር እንፈልገው ነገር እነዚህ ሶስት ድርጅቶች ኦህዴድና ብአዴን በሶስት አቅጣጫ ነፍሳቸው የተወጠረች ድርጅቶች ናቸው። በአንድ በኩል እንወክላለን የሚሉት ብሔር አለ፣ በሌላ በኩል ኢህአዴግ የሚባል የጋራ ቤታቸው አለ፣ በሶስተኛ ወገን ደግሞ ኢትዮጵያ የምትባለው አገር አለች። አሁን ዴሞክራሲያዊ ከሆኑ ከሶስቱም አቅጣጫ የሚመጡትን ግፊቶች አስማምተው መፍታት ይችላል። አሁን ለምሳሌ አቶ ለማ ባህር ዳር ሄደው የተናገሩት አንድ ነገር በብሔር ታጥሮ በክልል ታጥሮ መቆየት ለድርጅቶቹም ለህዝቦቹም የሚጠቅም እንዳልሆነ ተናግረዋል። ኦሮሞ ብሄድ አዋሽን አይሻገርም፣ አማራ ብሄድ አባይን አይሻገርም ብለው ይሄ ለእኔ ትልቅ ምሳሌያዊ ትርጉም ያለው ንግግር ነው። ስለዚህ ምክንያቱም አንደኛው ድርጅት ተነስቶ በእኔ ክልል ውስጥ ያለውን የዴሞክራሲ፣ የኢኮኖሚ፣ የፍትህ ጥያቄ እፈታለሁ ሊል አይችልም። አንድ ክልል ብቻውን ደሴት ሆኖ እነዛን ጥያቄዎች ከሌላው የኢትዮጵያ ህዝብ ለይቶ ሊፈታቸው አይችልም። ስለዚህ ዞሮ ዞሮ የሌሎቹንም ኢትዮጵያውያን በድርጅትም በህዝብም ደረጃ ጥያቄዎች መመለስ አለበት የሚያመጣው ነገር። በሌላ በኩል ደግሞ እነዚህ ለብሔርና ለአገር የሚተርፉት ጠቃሚ ጥያቄዎች፣ ለብሔረሰቡና ለአገር የሚመለሱት መልሶች ኢህአዴግ ውስጥ የሚፈጥራቸው ጥያቄዎች ሊኖሩ ይችላል። ምክንያቱም ሁሉም እኩል ደረጃ በዴሞክራሲ በፍትህ ጥያቄ ላይ እኩል ግንዛቤና እኩል ፍላጎት እንዳላቸው የምናውቅበት መረጃ የለንም እስካሁን። ስለዚህ ይሄ ድርጅት ውስጥ ሌላ ውጥረት ያመጣባቸዋል እና ሶስቱም እነዚህን ሶስት የሚስቧቸውን ጥያቄዎች አስማምተው መመለስ ካልቻሉ ለድርጅታቸውም ለሀገሪቱም ብዙ የሚጠቅም ጥቅም ያለ አይመስለኝም።
አመሰግናለሁ። እንግዲህ ሌላው በጣም አንገብጋቢና አሳሳቢ የሆነው በአሁኑ ወቅት የኢትዮጵያ ሁኔታ በየቦታው ያለው መናቆር ነው። ትልቁ በዚህ በኦሮሚያ ክልልና በኢትዮጵያ ሶማሌ ክልል መካከል ያለውና ወደ 600 ሺህ በላይ ሰው ያፈናቀለ እና በትምህርት ቤቶች መካከል በኮሌጆች ለምሳሌ የሰመረ መማር ማስተማር ሂደት የለም። ተማሪዎች ወደየክልላቸው ይሄዳሉ። ተማሪዎች ስጋት አለባቸው ለደህንነታቸው። በዛ ላይ ደግሞ የአገሪቱንም ደግሞ የዕለታዊ ኑሮ መገመት ይቻላል። የማምረት ሂደቱ፣ የኢኮኖሚ ጥረቱ፣ የመናገዱ ብዙ ነገር የተደናቀፈ ነው የሚመስለው። ይህንን በምን አይነት መልኩ ነው እነዚህ ድርጅቶች ወደ ቀና መስመር የሚመልሱት? በተለይ ደግሞ ወታደሩን የሚቆጣጠረው ቲፒኤልኤፍ ነው ከተባለ፣ ዋናው ኃይል ነው ከተባለ፣ እነኚህን የሚካሄዱትን ግጭቶች ለማቆም ተሳነው ወይስ አልፈለገም ብላችሁ ነው የምታስቡት? አቶ ገረሱ።
እንደሚመስለኝ እነዚህ በየቦታው የምናያቸው ግጭቶች ተፈጥሯዊ ግጭቶች አይደሉም። ማለት በዛ ሀገር ውስጥ በተለያየ ምክንያት ሰዎች በተለያየ አጎራባች ህዝቦች፣ የተለያየ ብሔሮች ወይም በአንድ ብሔር ውስጥም የተለያየ ጎሳዎች በተለያየ መንገድ ይጋጩ ነበረ ከዚህ በፊትም። አሁን በቅርብ ጊዜ የምናያቸው ነገሮች የተለመዱና የተፈጥሯዊ ግጭቶች ማለት የአካባቢው ምክንያት በግጦሽ ይሁን በተለያየ መንገድ እንደዚህ አይነት የሚከሰቱ አይደሉም። ለምሳሌ ሶማሌን ከወሰድን በኦሮሚያና በሶማሌ ክልል መካከል ወደ 1000 ኪሎ ሜትር ያለው ድንበሩ 1000ውንም ኪሎ ሜትር ላይ ነው የተከሰተው። ባሌ ተከስቷል፣ ቦረና ጉጂ አካባቢ፣ ሐረርጌ ተከስቷል። በአካባቢው ያሉ ሰዎች አርብቶ አደሮች እና ገበሬዎች ናቸው። እነዚህ ተደራጅተው ለመዋጋት ብለው ያንን ሁሉ 1000 ኪሎ ሜትር የሚሸፍን ቦታ ላይ ጦርነት አያውጁም። ይሄ የሚያሳየው እነዚህ ሰው ሰራሽ የሆነ ኃይል ከዚህ ነገር ሊያተርፍ የፈለገ ያቀነባበራቸው እንደሆነ ይታወቃሉ። በትምህርት ቤትም ያነሳሻቸው እኔም በተማሪዎች እንቅስቃሴ ውስጥ ነበርኩ ገና ሲጀምር አካባቢ ነው። ከዛን ጊዜ ጀምሮ በተለያየ ምክንያት በተለያየ ብሔሮች መካከል አንዳንዴ ቴንሽኖች ይነሳሉ። አሁንም ደግሞ ይሄ በተለይ ኦሮሚያ ውስጥ ተቃውሞ ከተነሳ ላለፉት 3 ዓመታት በከፍተኛ ደረጃ ነበረ። ሲጀምር አካባቢ ህዝቡ በጣም ብሶት ነበረው፣ ከፍተኛ ብሶቶች ነበሩ። ምክንያቱም ከረዥም ጊዜ ግድያ፣ ጭቆና፣ መፈናቀል፣ የመሬት ማጣት ከጭንቀት ውስጥ የተወለደ እንቅስቃሴ ነበረ እና በዛ ምክንያት በየቦታው የተለያየ አይነት ብሶቶች ነበሩ። ባለፉት 2-3 ዓመታት ግን በተወሰነ ደረጃ ሰው በጣም ብዙ ሰዎች ቢሰውም ቢሞትም የሆነ የአሸናፊነት መንፈስ በእንቅስቃሴውን በሚያደርጉ ሰዎች መካከል አይ ነበረ፣ እኔ በራሴ ማለት ነው። ይህንን ነገር በጣም በቅርበት ነው የምከታተለው። ሌላኛው ደግሞ ኦሮሚያ ውስጥ ብቻ ሳይሆን በሌሎች አካባቢዎች ያሉ ችግሮችም ካልተፈቱ አይፈታም የሚለው በብዙ ሰዎች ዘንድ ግንዛቤ አግኝቶ በየቦታው እንደዚህ አይነት የመተባበር መንፈስ በየቦታው እየተነሳባለበት ሁኔታ ነው ያለው። አሁን እንዳልኩት የኦፒዲዮ ቅድም እንደገለጽኩት የኦፒዲዮ አመራሮችም በተለያየ መንገድ ለሌላውም ጥሪ ያደረጉ ባሉበት ሁኔታ ከውጭ ሀገርም እነዚህ የተለያየ አይነት እንቅስቃሴዎች የሚሳተፉ ሰዎች እንደዚህ አይነት መልእክት በሚያስተላልፉበት ጊዜ የሚያጋጭ ተፈጥሯዊ የሆነ ሁኔታ አይፈጠርም። ስለዚህ እነዚህ ነገሮች የተቀናጁ አቅሙን ያለው ሰው እነዚህ በየአካባቢው እንቅስቃሴ ድርጅቶቹ በተወሰነ ደረጃ በህዝብ ዘንድ ተቀባይነት እያገኙ ሲሄዱ ቲፒኤልኤፍ ላለፉት 26 ዓመታት የነበረውን ተጽዕኖ አጣለው ከሚል ድርጅቶቹን በራሳቸውም መሰረት ህዝብ ዘንድ ተቀባይነት እንዳያገኙ ከሌላውም ጋር ደግሞ የተካረረ ግጭት ውስጥ እንዲገቡ ከመፈለግ የተቀናባበረ ነው የሚያስብለኝ። ማለት አንድ ሁለት ሶስት መረጃ ብዬ መረጃዎችም ያሉኝ አሉ። ምሽት ቆፍረው ነው የሚዋጉት እነዚህ ኃይሎች እና በጣም በትልቅ መጠን ነው የሚዋጉት።
የትኞቹ ኃይሎች
ገበሬ ሊኖር የማይችል ለምሳሌ የልዩ ፖሊስ የሚባለው የታዞ እንደሚያደርግ እና ልዩ ፖሊስ አይ ቲንክ ከ2006 ጀምሮ እዛው ነበረ። እንደዚህ አይነት ነገር በዚህ ደረጃ አልነበረም በፊት እና ይሄ ነገር ማስቆም ቢፈልጉ ማስቆም ብዙ ከባድ ነገር አይመስለኝም። ለሶማሌ ህዝብም እንዲጠቅም ተደርጎ አንዳንድ ሰዎች ከሶማሌ መስፋፋት ጋር ሊያይዙት ይሞክራሉ። በዛ መልክም አይደለም፣ ስልታዊ ወይም ታክቲካል ትርፍ ለማግኘት እነዚህን ክልሎች ሰላማቸውን ለማናጋትና ድርጅቶቹን ውጥረት ውስጥ አስገብቶ በህዝብ ዘንድ ያገኙትን ተቀባይነት እንዲያጡ አቅም ኑሯቸው በኢህአዲግ ውስጥ እነሱን እንዳይገዳደሯቸው እና ኢህአዲግን ራሱ ዲሞክራታይዝ እንዳያደርጉ ለማድረግ ከመፈለግ የመጣ ነው እንጂ ተፈጥሯዊ ዝም ብሎ እንዲሁ ከበፊት እንደነበረው አይነት ግጭት ነው የሚል እምነት የለኝም እኔ በበኩሌ ማለት ነው።
እሺ፣ አቶ ገረሱ ግን በሌላ በኩል እዚህ በስራችን አማካይነት ወደ ህዝብ ስንደርስ አንዳንድ ቦታ በተለይ በኦሮሚያ ሰፋሪ ውጡልን የሚባልም እንዳለ ነው የሚነገረው። በዘገባ የምናገኘው ተባረሩ ከተባሉት ውጡልን የሚል ትዕዛዝ ወይንም ላም የጥቃት እርምጃ እንዳለ ነው የምንሰማው። በሌላ በኩል በኦሮሚያ ውስጥ እየተካሄደ ያለው ሊጨርስ ጥያቄ ኦሮሚያ ውስጥ በመሪዎችና በመብት ጠያቂዎች መካከል የመስማማት አዝማሚያ ቢታይም በተቀሩት የሀገሪቱ ከፍተኛ መልክዓ ምድር ደግሞ ጥያቄዎቹ እንዳሉ ናቸው። ህዝቡም ያነሳቸው በርካታ ጥያቄዎች አሉ። ኦሮሚያ ውስጥም ችግሩ እየከፋ ነው እንጂ የሄደው የተመለሰ ነገር የለም። ስለዚህ አሁን ወደ መፍትሄ አቅጣጫ ስንሄድ ምንድን ነው መደረግ ያለበት? በእነዚህ ድርጅቶች ይህን ሀገር በሚያስተዳድሩ እነዚህ ድርጅቶች መካከል ምንድን ነው መደረግ ያለበት? አሁን አቶ ገረሱ የሚያነሱት ነገር አለ፣ ግልጽ ባይሆንም በመንግስት የተቀሰቀሰ ነው የሚሉት ነገር አለ። ይሄ እንዴት ነው ግልጽ በሆነ ለህዝብ እይታ በቅቶ ውይይት ተደርጎበት እልባት የሚያገኘው? አቶ መስፍን እንደሞ ልጠይቅ።
እንደው ከፈቀድሽልኝ ትዝታ፣ ገረሱ ባለው ላይ አንዳንድ ነገር ለመጨመር ፈልጋለሁ። የነዚህ ግጭቶች መነሻ ሶስት ይመስለኛል። አንደኛው ፖለቲካዊ ጥቅምን ታሳቢ በማድረግ ያሉ ግጭቶችን ማባባስ ወይም መልካቸውን እንዲቀይሩ ማድረግ፣ በመጠናቸውም በሚያደርሱት ጉዳትም ማለት ነው። ሶማሌና በኦሮሚያ ድንበር አካባቢ የተከሰተው ያ በጣም አሳዛኝ ድርጊት አንድ ምሳሌ ሊሆንን ይችላል። ግን ፖለቲካዊ ጥቅምን ታሳቢ በማድረግ ግጭት የሚነሳው በዚህ በትልልቆቹ ብቻ አይደለም። በቀበሌ በወረዳ ደረጃም በዛ ደረጃ ያሉ ፖለቲከኞች የራሳቸውን የፖለቲካ ጥቅም ለማስጠበቅ ሲሉ ለምሳሌ አንድ ወረዳ ላይ ያሉ ሁለት ለስልጣን የሚፎካከሩ ፖለቲከኞች አንደኛው የህዝቡን ድጋፍ ለማግኘት ወይም አለቆቹን ደስ ለማሰኘት እንዲህ አይነት ነገሮች ሊያደርጉ ይችላል። ፖለቲካዊ ጥቅምን ታሳቢ ያደረገ ሲባል በዚህ በትልልቁ ግጭት ብቻ መወሰን ያለበት አይመስለኝም። ሁለተኛው የግጭቶቹ መንስኤ የሚመስለኝ የብሶቶች መጠራቀም፣ ዜጎች ቅር ያላቸውን ነገር ሌላው ቀርቶ ሰላማዊ ሰልፍ ወጥተው ተቆጥተው ተሳድበው ጮኸው በሚያገኙት የሚዲያ መድረክ ላይ ተቃውሟቸውን ትችታቸውን ጽፈው ወይም የሆነ ሰው የነሱን ድምፅ የነሱን ብሶት ሲልላቸው ሰምተው እንደው ተናግረው እንኳን እንዲወጣላቸው አልተፈቀደላቸው። ከዛ የባሰ ደግሞ እየታሰሩ እየተገደሉ እየተገረፉ እየተሰቃዩ ይሄን ነው የሚሰማው ሰው ዜናው ወሬው ሁሉ ይሄ ነውና ይሄ የብሶት መጠራቀም አለና አጠገብ የተገኘን የኔ ጥላት ነው የተባለን አካል ማጥቃቱ ለታፈነ ሰው ብዙ ከባድ ሆኖ አይታይም ይመስለኛል። ሶስተኛው ዋና ምክንያት አንዱ ቁልፍ ምክንያት አድርጌማየው በህዝቦች መካከል የተዘራው የመጠራጠር መንፈስ ነው። ይሄ ወደንም ጣላንም ብሔር ተኮር ፖለቲካ በቅጡ ካልተያዘ የሚፈጠረው ውጤት ነው። መጀመሪያ ሲጀመር ይሄ ግብ አለ የለም ሌላ ጥያቄ ነው ላይኖር ይችላል ግን በውጤቱ ግን መጠራጠርን ማስከተሉ የማይቀር ቀደም ሲል ከተቀስኳቸው ከሁለቱ ምክንያቶች ጋር ይሄኛው ደግሞ ይጀምራል። እንግዲህ እና ለባብሰው ካላል በተለይ በትግራይ ወንድሞቻችንና አህቶቻችን ላይ ከፍ ያለ መጠራጠር ተፈጥሯል በሌላው ዘንድ። ይሄ ብንሸፋፍነውም ብዙ የትም የሚያደርሰን አይመስለኝም እና በዚህ በውጥረት ውስጥ በዛ ላይ ይሄንን ውጥረት ለፖለቲካ ጥቅማቸው መጠቀም የሚፈልጉ ሰዎች በየአካባቢው ታጠቁም ያልታጠቁ ሰዎች ባሉበት ይሄ ነገር ሲጨመር ማንንም ሊያስቆመው የሚችል አይመስለኝም እና እነዚህ ሶስት ምክንያቶች እየተመጋገቡ ነው ግጭቶቹን የሚያመጧቸው ትንንሾቹንም ትልልቆቹንም ያስባለው። ወደ መፍትሄ ያልሽው እኔ ሁለት ቁልፍ መፍትሄ ነው የሚታየኝ ነገር ለማፈጠር እንድመቸኝም ብዬ ነው ወደ ሁለት ያሳነስኳቸው። አንደኛው የኢትዮጵያውያን ዜጎች በየራሳቸው የትም ምንም ይሁን የኢትዮጵያውያንን ጥያቄዎች ዴሞክራሲያዊና ፍትሃዊ በሆነ መንገድ መፍታት መጀመሪያ ያስፈልጋል። አንድ ላይ አንድ ስብሰባ ላይ ቁጭ ተብሎ አይደለም እነዚህ ጥያቄዎች የሚፈቱት። ረጅም ጊዜ የሚወስዱ ጥያቄዎች አሉ። በአፋጣኝ በአንድ አዋጅ በአንድ ትዕዛዝ መፈታት የሚችሉ አሉ። እነዚህን መመለስ መጀመሪያ ያስፈልጋል ቢያንስ ለመፍትሄው አንዱ መነሻ እሱ ነው ብዬ አስባለሁ። ሁለተኛው ደግሞ አሁን ትንሽ ምልክቱ መታየት የጀመረው በኢትዮጵያዊ ወንድማማችነት መንፈስ የምንነጋገር ነገር በደንብ መስፋፋት አለበት። ይሄ ሰዎች የብሔር ማንነታቸውን ይካዱ የብሔር መብታቸው አይከበር ማለት አይደለም ግን የሚያስተሳስራቸውንም ነገር እሱንም አጉልቶ ማስቀመጥ ያስፈልጋል። እነዚህን ሁለት ነገሮች ጎን ለጎን አድርጎ መጓዝ ከተጀመረ ችግሮቹን መፍታት እንጀምራለን እንፈታቸዋለን ብዬ በቅርብ አመታት አላችሁም ግን ቢያንስ ወደ ትክክለኛው የመፍትሄ መንገዱን እንጀምራለን ብዬ አስባለሁና ለኔ ሁለት ቁልፍ መፍትሄዎች እነዚህ ናቸው ብዬ አስባለሁ።
አመሰግናለሁ። አቶ ገረሱ ተፋዚ ላይ የሚያክሉት መፍትሄ ካለ የርሶን ሐሳብ ልውሰድና እናጠቃልላለን።
ላለፉት 25 አመታት ኤቲክ 3 የፖለቲካ ጎራዎች ነበሩ የሚል እምነት ነው ያለኝ እኔ። አንደኛው ስልጣን ላይ ያለው ኃይል ኢትዮጵያ ውስጥ በታሪክ ሂደት ውስጥ ችግር ነበረ እሱን ችግር ፈትቻለሁ አሁን ይሄ ብቻ ነው መንገድ የሚል ሌሎች ሁለት ጎራዎች ደግሞ ኢትዮጵያ ውስጥ የነበሩ ብሔራዊ እና ሌሎች ጭቆናዎችን በስፋት ሲያነሱ የነበሩ በማከላቸው የተለየ አይነት አመለካከት ያላቸው ማለት ነው። እነዚህ ብሔሮች የነበረባቸው ጭቆና በነጻነት ብቻ ነው የሚፈታው ከሚለው እስከ በፌዴሬሽንም ሊፈታ ይችላል እስከሚለው ድረስ የተለየ አይነት አመለካከት ያለው ጎራ ማለት ነው። ሌላኛው ጎራ ደግሞ ብዙ ጊዜ ትርክቱ በአንድነቱ ላይ ብቻ የሚያተኩር እና በነበረው ነገር ላይ ትችቶችን ብዙ የማይቀበል ውስጡ እሱም የራሱ ዳይቨርሲቲ አለው እንደዚህ አይነት ካታጎሪ አለ። ስለዚህ ለብሔር ጭቆና የሚታገለውም አካል ያንን አካባቢ ማንቀሳቀስ ላይ ከሚገባው በላይ ማተኩርና አጠቃላይ ሆኖ ከሌሎች ጋር ሊያስተሳስሩ የሚችሉ የጋራ ነገሮችን ያለመቅረጽ ችግር ይታይበት ነበረ። በዛኛው በኩል ያሉ ደግሞ ያለምንም ቅድመ ሁኔታ አብሮ መኖር ላይ ብቻ ማተኮር ማለት ላለፉት 60 አመታት እዛ ሀገር ውስጥ ግጭት የሚፈጠሩ ጦርነቶች የሚፈጠሩ በመቶች የሚቆጠሩ ሰዎች በኤርትራ በኦሮሞ በኦጋዴን ችግሮች ላይ ብዙ ትኩረት ያለመስጠት አይነት በተለምዶ አንድነት ኃይል የሚባለው ማለት ነው። እነዚህ እዛ ሀገር ውስጥ በታሪክ ሂደት ውስጥ እየተነሱ ያሉ ብዙ ሰዎች የታገሉላቸው የተሰውላቸው ችግሮችም ሊፈቱ ይችላሉ። እነዛም ተፈተው አዲስ አይነት ሞዴል ተፈጥሮ አዲስ አይነት ሶሻል ኮንትራክት የሚሉት ፈረንጆቹ ተፈጥሮ አብሮ መኖር እንደሚቻል ሁለቱም ጥያቄ ዲሞክራቲክ በሆነ መንገድ ሊመለስ እንደሚችል ያለማሰብ ሂደት ይታያል። ስለዚህ ስልጣን ላይ ያለው ኃይል አንዳንድ ጊዜ ጥንቀቱ ለአንድነት ብቻ እንደሆነ ያሳየ ሌላ ጊዜ ደግሞ የኃይሉን ሚዛን ያያየ ሌላው ጊዜ ደግሞ ጥንቀቱ በታሪክ ሂደት ውስጥ የብሔር ጭቆና ለደረሰባቸው ወገኖች ብቻ እንደሚያስብ ያደረገ ሁለቱን ይያጣላ እስካሁን ቆየ። አሁን በሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ የኢኮኖሚ ቀውስ አለ ብዙ ጊዜ ብዙ ሰው አስተያየት የማይሰጥበት ኢትዮጵያ 16 ቢሊዮን አስገብታ 3 ቢሊዮን መስልክ አገርናት እና መንግስቱ ደግሞ ዛገር ውስጥ ባሉ ህዝቦች ምንም አይነት ተቀባይነት የሌለው ለጅትመሲ የሚባለው ነገር ፍጹም ያጣ አንድ ግሩፕ መንግስት ተደርጎ የሚታሰብ ቢያንስ ዛገር ውስጥ ያለው መንግስቱ የማይለው መንግስት ነው። ስለዚህ ኢትዮጵያ ውስጥ የሚጎለው ዲሞክራሲ ብቻ አይደለም የሚጎለው የመንግስቱም ለጅትመሲ ይጎለዋል። ይሄ መንግስት መንግስታችን ነው የሚል ሰው የለም ወይስ ትንሽ ነው? ስለዚህ አንደኛ እነዚህ ሁለት የፖለቲካ ካታጎሪዎች የህዝቦች መብት ተከብሮ አብሮ መኖር እንደሚቻል ያንን ሊያስል የሚችል ሞዴል አፍክሮ መስራት አለባቸው የሚታገሉ አካሎች። ስልጣን ላይ ያለው ኃይል አሁን ኢትዮጵያ ጫፍ ላይ ደርሳለች። በነበረው መንገድ ወደፊት መቀጠል አይቻልም። መንግስቱ ደግሞ አሁን ባለው ቀውስ ውስጥ ያለ የንግድ እንቅስቃሴዎች፣ የሰዎች የማብረት አቅም፣ የሰዎች በሰላም ወጥቶ የመግባት መማር እሱ ችግር ውስጥ ከገባ አሁን ያለው ኢኮኖሚ ራሱ ከዚህ ወደታች እየሄደ ከፍተኛ ኢኮኖሚ ቀውስ እንደሚያመጣና አጠቃላይ ሀገር ውስጥ ቀውስና ግጭት ሊያመጣ ስለሚችል የትኛውም ህዝብ የትኛውም ቡድን ከዚህ ሊያፈርስ እንደማይችል አውቆ በፊት እስካሁን የለመደውን ብቸኛ ወሳኝ ሆኖ የመቆየት ፍላጎቱን ገድቦ አንደኛ ድርጅቱን ዲሞክራታይዝ አድርጎ እስካሁን የነበሩ ግጭት ሲያስነሱ ትግል ሲያስነሱ የነበሩ ጥያቄዎችንም መልሶ በህዝቦች መካከል ያለውን ቅራኔ ለመፍታትና በአዲስ መልክ ግንኙነቱን እንደገና ለማሻሻል አይ በደንብ መጣር ያለበት ይመስለኛል። ሌሎችም ደግሞ ችግር ነበረ በፊት አሁንም ችግር አለ ወደፊት ከዚህ የሚወጣበት የጋራ ራዕይ ሊቀረጽበት የሚችል ተመሳሳቸው የሚፎካከሩ ራዕዮች ናቸው ዛገር ውስጥ ያሉትና እነዛ ሊታረቁ ሲታረቁ የተነሱ ጥያቄዎችንም የሚመልሱ አብሮ መኖርንም ዲሞክራሲያዊ በሆነ መንገድ ያረጋግጡ የሚችሉ ነገሮችን ለማምጣት ጥረት ማድረግ ያለባቸው ነው የሚመስለኝ እዚህ ፖለቲካ ውስጥ የሚሳተፉ ሁሉም አይነት አክተሮች።
አመሰግናለሁ። የፖለቲካ ብቻ ሳይሆን የኢኮኖሚም የማህበራዊ ኑሮ ችግርም እንዳለ አንስታችኋል። ግን ጠቅለል ባለ መልኩ የኢትዮጵያ ዜጎች እርስ በርስ በመነጋገርና በመቀራረብ የፖለቲካ ችግሮቻቸውን መፍታት እንደሚችሉ ነው የገለጻችሁልኝ። በጣም ነው የማመሰግነው ለጊዜያችሁ አቶ ገረሱ ቱፋ ከአምስተርዳም ኔዘርላንድስ፣ አቶ መስፍን ነጋሽ ከስቶክሆልም ስዊድን። በጣም እግዜር ይስጥልኝ።
አመሰግናለሁ። እሺ ቱፋ።